የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንበታችኋል? ይያልን የተለመደውን የዘውትር ያክብሮት ሰላምታችንን እያስቀደምን የዛሬ የመጋቢት 4 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የማርች 13 2016 ቅንብራችንን ይዘን ቀርበናል። በቅድሚያ በጊ 15 ቀኑ የተዘጋጀ የሚቀርበው ተታሪክ ማህደር ይቀርባል። ተዛም የሳምንቱ ዋና ዋና ዜናዎች ይደመጣሉ። በመቀጠልም አንድ ጽሑፍ ይነበባል። በመጨረሻም የኢትዮጵያ አንድነት ሬዲዮ ሳምንታዊ መልእክት ተተደመጠ በኋላ ሳምንታዊ ስርጭታችን ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ተኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
Oh, honey.
የታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህም ምሽት የዚህ ክፍለ ጊዜ ዝግጅት በጌታቸው ኃይሌ ዶክተር የተጻፈ የ1884 ዓመተ ምህረት የበርሊን ጉባኤና የነ ዲማ ጉባኤ ተመሳሳይነት በሚል አርስት የተዘጋጀ ጽሑፍ ይዘንላችሁ ቀርበናል። የ1884 ዓመተ ምህረት የበርሊን ጉባኤና የነ ዲማ ጉባኤ ተመሳሳይነት ጌታቸው ኃይሌ ዶክተር እንደ አውሮፓ አቆጣጠር በ1884 ዓመተ ምህረት አፍሪካ ለቅርጫ መስዋዕት ላይ የቀረበችበት ጉባኤ በርሊን ላይ ተካሂዶ ነበር። ጉባኤውን የጠራችው ፖርቱጋል ስትሆን አዘጋጁ የጀርመኑ ሻንስለር ኦቶ ፎን ቢስማርክ ነበር። የጉባኤው ዓላማ የአውሮፓ ቅኝ ገዦች አፍሪካን ሲሻሙ ግጭት እንዳይፈጠር የሽሚያ ሕግ ለማውጣት ነው። ተስማምተውም ጀነራል አክት ኦፍ ዘ በርሊን ኮንፈረንስ የበርሊን ጉባኤ አጠቃላይ ውሳኔ በሚል ስም የታወቀውን ውል አጸደቁ። ጉባኤው የቅኝ ተስፋፊዎች ንግድም ጉቦም እያሳዩ የያዙትን ይዞታ አጸደቀላቸው፣ ያልያዙትንም ሕግ አክብረው የሚይዙበትን ሥርዓት አወጣላቸው። አፍሪካውያን ሳይሰሙ አገራቸውን አውሮፓውያን ተከፋፈሉት። ጉባኤውን ታሪክ ዘ ስክራምብል ፎር አፍሪካ አፍሪካን የመቀራመት ወይም የመሻሚያ ውል በሚል ስም መዝግቦታል። ኢትዮጵያም በሌላ ጊዜ ተመሳሳይ ወንጀል ተፈጽሞባታል፣ ያውም በልጆቿ። እንዳነበብኩት ተሆነ ይላሉ ጌታቸው ኃይሌ፣ ሰብሳቢዎቹ ወያኔዎች ሲሆኑ ተሰብሳቢዎቹ ኦነጎች ነበሩ። ውሳኔው የተሰኔ ማኒፌስቶ በመባል ይታወቃል። አቶ ገብረመድህን አራያ እንደሚለው ፕሮግራሙን በመጻፍና በማሰራጨት ወሳኙን ኃላፊነት የወሰዱት አረጋዊ በርሄ፣ ስብሃት ነጋ፣ ስዩም መስፍን፣ መለስ ዜናዊና አባይ ፀሐይ ነበሩ። ይህ ፕሮግራም ኢትዮጵያን ለመበታተን የተዘጋጀ ቀመር ነበር። ሕዝቡን በዘርና በቋንቋ የከፋፈለ፣ ታላቁን ነገድ አማራውን በደመኛ ጠላትነት ፈርጆ እንዲጠፋ መጠነ ሰፊ ዘመቻ የከፈተ፣ የኢትዮጵያና ኢትዮጵያዊነት ማጥፊያ ሰነድ እነሆ ዛሬ የአገሪቱ ሕገ መንግሥት ለመሆን በቅቶ የአገሪቱን የጥፋት ጉዞ እያፋጠነ ይገኛል ሲሉ አቶ ገብረ መድህን ማስረጃቸውን አቅርበዋል። የፕሮግራሙ ውሳኔ ደርግ ሲወድቅ ባለቤት አልባ ኢትዮጵያን ካርታዋን ዘርግቶ ቋንቋን መሠረት በማድረግ ለዜጎቿ ማካፈል ነበር። ልጆች ተወላጆቻቸው የወረሱትን ርስ እንደሚከፋፈሉ ማለት ነው። የዚህ ወንጀል ቀንደኛ ጠንሳሽ መለስ ዜናዊ ነበር። የሚከተለውንም በቃሉና በጽሑፉ አስፍሯል። ያለፈው የአማራው ትምክተኛ አገዛዝ ኢትዮጵያዊነት ዘልቆ የተዋሃደውና ከደመ ነፍሱ ጋር የተሳሰረ ነው። ይህንን ከሕዝቡ ስነ አእምሮ ነቅለን ለመጣል በዘር በጎሳ በቋንቋ ማደራጀትና በዚህ ዓላማ የሚመሩ ድርጅቶችን መፍጠር አለብን ሲል ሐሳቡን አስፍሯል። አንደኛ፣ ቁጥራችን ብዙ ነው። ሁለተኛ፣ የገዳ ዲሞክራሲ ወራሲዎች ነን የሚሉ የኦሮሞ ፖለቲከኞች ይህ ሊያስታውቃቸው የሚገባ ውሳኔ ተዋጠላቸው። አጅሬ ምናምን የቀብብቶ ሰፊውን አገራቸውን ነጥቆ በክልል የሚያጉር ሕግ አጎረሳቸው። ዛሬ ታልሆን አሉ እንጂ ባለው ቢቀጥሉ ተጥቂት ጊዜ በኋላ መላ ኢትዮጵያን ማንም ሳይቆረቁረው ይቆጣጠሯት ነበር። በሰላም አብሮ ተመኖር ተከፋፍሎ መለያየት ለምን እንዳስፈለገ ምክንያቱን ለኋላ እናቆየውና ውሳኔውን የሚደግፉትን አንዳንድ ጥያቄዎች እንጠይቃቸው በማለት ጌታቸው ኃይሌ ሶስት ዋና ዋና ነጥቦችን ይሰነዝራሉ። አንደኛ የተወሰኑ ሰዎች ተጠራርተው ሀገርን የሚያክል ነገር ሲያከፋፍሉ ኢትዮጵያ የምትባል አባቶቻችን ያወረሱን አኩሪ ሀገር አለን የሚሉትን በውስጧ የሚኖሩትን ዜጎች ድንገት ሀገር አልባ አደረጓቸው። ውሳኔው ቢያስፈልግ እንኳ ሲሆን ህዝቡ በውሳኔው መሳተፍ ታልሆነም ማወቅ ነበረበት። ግን ሳይሰማ እንደ ከብት ነርተው ክልል የሚባል በረት አስገቡት ይሉናል። ሁለተኛ አከፋፋዮቹ ወያኔዎቹና ወነጎች በወሰዱት አገር ድንበርተኞች ባለመሆናቸው ስለማይጋጩ ለሌሎች ሊገባቸው ተሚችለው መሬት ላይ ድንበር ያለፉ የፈለጉትን ያህል ተሻሙ። ለሌሎች ክልሎች ሊሆን የሚገባውን መሬት የቀሙት ተነ ህዝቡ ስለሆነ ህዝቡንም ማንነቱን እንዲለወጥ አስገድደውታል። ሶስተኛ ሀገሪቷን ቋንቋን መሰረት አድርገው ተካፈሏት እንላለን እንጂ የሆነው እንደዛም አይደለም። ቋንቋ አፋዊ ምክንያት ነው። ዋናው ምክንያት ታሁን በፊት ያልነበረች ኦሮሚያ የምትባል አዲስ ሀገር ለመፍጠርና ማውራጃ ደረጃ የነበረችውን ትግራይን አስፋፍቶ እሷንም ራሷን የቻለች አገር ለማድረግ ነው። ክፍፍሉ በቋንቋ ቢሆን ኖሮ ይላሉ ጌታቸው ኃይሌ ደጋግሜ እንደ ጻፍኩትና እንደ ተናገርኩት አገሪቷ ተሰማንያ ላይ ተከፋፈል ነበር። ውሳኔው በጉልበት ስለሆነ ቁጥራናሳ አቅማናሳ ጎሳዎች ተመሳሳይ መብት አይሰጣቸውም። እሱ ቀርቶ ተሌላው ክፍለ ሀገር የሚያገናኛሙን ቋንቋ እንኳን እንዲማሩ ተማይፈቀድበት ሁኔታ እየተገፉ ነው። አዋጅ አዋጅ እናንተ ጥርቅም ጎሳዎች ተዛሬ ጀምሮ ኢትዮጵያዊነት ዜግነታችሁ ተራቁታችሁ ኦሮማያዊነት ዜጋ ተጎናጽፋችኋል ሊባሉ ነው። የአባትህ ቤት ሲዘረፍ አብረህ ዝረፍ የሚሉት ደርሶ ታማሮች ውስጥም ትኩረታቸውን ኢትዮጵያን እናድን ላይ አንስተው ድርሳችን ተቀነሰ ተሚል ቅሬታ ላይ ያሳረፉ አሉ። ተለያይቶ በጉርብትና መኖርን መርጠው ይሆን ወይስ ኢትዮጵያ ምንም ቢሆን አትፈርሱም ብለው ነው? ሁለቱም አስተሳሰብ ስህተቶች ናቸው ይላሉ ጌታቸው ኃይሌ። ክፍያውን ለማቅታት አይቻልም የሚሉ ሰዎች አሉ። አገሪቱ ፈርሳለች ማለታቸው መሆኑን ልብ አላሉትም። ውሃ ሲወስድ እያሳሳቀ ነው እንዲሉ ኢትዮጵያም ቁርጡን ሳንረዳ እንሆ እየተበታተነች ነው። ተቀራማቶቹ ነጻነታቸውን ለማወጅና ትዳር ለመውጣት አመቺ ጊዜ ተመጠበቅ ሌላ የቀራቸው መሰናክል ብዙ አይደለም። ወያኔዎችም ተመርምሮ እውነቱ ባልታወቀ ምክንያት እንደነሱ የተከፉና የብሶታቸው መፍትሄ ፍቺ መሆኑን ያመኑ ወገኖችን ይዘው ታሪካቸውን በዲሞክራሲ አንጋሽነት ተማስመዝገብ ይልቅ በአገር አፍራሽነት ማስመዝገብ መርጠዋል። ኢትዮጵያ ለነሱ እናትነቷ ቀርቶ የአመጽ ንብረት ነች። የሚፈጽሙትም መጽሐፉ በአመጽ ንብረት ወዳጅ ግዛበት የሚለውን ነው። አገር ይገባናል ለሚሉት ሰዎች እንሆ ኢትዮጵያን ቆርሰው ኦሮሚያ እንዲሉት ሰጧቸው። እነሱም አገራችን ነው የሚሉትን አውራጃ አስፋፉ። ሱዳንንም ወዳጅ ለማድረግ የጠየቀችውን ያህል መሬት አስታቀፏት። ማንነት መሬት ላይ አይዘራም በሚለው ጽሑፌ ይላሉ ጌታቸው ውስጥ ኦሮሚያ በተባለው ምድር ላይ በ16ኛው ምዕተ ዓመት በሬቱማና ቦረን እስቲወሩት ድረስ አንዳሽ ኦሮሞ ዝር አላለበትም ነበር ስላልኩ ኦሮሞዎችን መጤ አደረግሃቸው የሚል ወቀሳ ደርሶብኛል በማለት ማብራሪያ ይሰጣሉ። አሁን ለያዙት ምድር መጤ ያደረጋቸው ታሪካቸው እንጂ እኔ አይደለሁም። ግን መጤነታቸው ለዛ ቦታና በዛ ዘመን እንጂ ተዛ ዘመን በፊትና ተዛ ዘመን በኋላ ለሆነው ታሪካቸው አይደለም። ለዘመኑ ቅርብ የነበሩት ሊቅ ታሪክ ጸሐፊ አባ ባህሬ እንደመዘገቡት በሬቱማና በርን ቦረን በአጼ ወናግ ዘመን ማለት 1500 እስከ 1533 ተምዕራብ ወጥቶ ገላና የሚሉትን የሀገሩን ወንዝ ወደ ባሌ ዳርቻ ተሻገረ። እስከዛ ዘመን ድረስ ባሌ የሌሎች ኢትዮጵያውያን መኖሪያ ነበረች። ግን የተሻገሩት ታንድ የኢትዮጵያ ምድር ተባህር ገሞ ወደ ሌላው ምድር እንደሆነ መረጃዎች ስለሚመሰክሩ በምንም ዘመን ኢትዮጵያዊነታቸውን የምንጠራጠርበት ምክንያት የለንም። ሆነም እነዚህ ነገዶች ለከብቶቻቸው ግጦሽ ፍለጋ የትውልድ ቦታቸውን ትተው ማንነታቸውን ግን ይዘው ወደ ማህል ኢትዮጵያ መምጣታቸው እርግጥ ነው። ዛሬ ወራሲዎቻቸውን እንደሚሉት ማንነት ተመሬት ላይ የሚዘራ መሬቱንም ሲለቁ ባህላቸው ወደ ኋላ የሚቀር ቢሆን ኖሮ በሬቱማና ቦረን ተትውልድ ሀገራቸው ልውሽ አይሉም ነበር ይላሉ ጌታቸው ኃይሌ ሲያብራሩ። ማንነት መሬት ላይ አይዘራም ማለት አንድ ሰው ተትውልድ ሀገሩ ጋር ያለውን ትስስር መካድ አይደለም። ሁሉም ተወልዶ ላደገበት የማይፋቅ ፍቅር አለው። እርግጥ አንድ ሰው ሕይወቱን ለማሻሻል ተትውልድ ሀገሩ ወጥቶ ወደ ሌላ ቦታ መሄድ የተለመደ ነው። ቢሄድም የትውልድ ሀገሩን ሲያመቸው እየተመላለሰ ይጎበኛል። ምናልባት ሲሞትም አገሬ ቅበሩኝ ብሎ ይናዘዝ ይሆናል። አሁንም በተመቻቸ አሜሪካ የምንኖር ኢትዮጵያውያን የተወለድንባት መንደር የምትናፍቀን ስለዚህ ነው። ተመሬት ጋር ትስስር ማለት ይህ ነው። የሰው ልጅ ተዚህ አይነት ፍቅርና ትስስር ማለያየት ትልቅ ወንጀል ነው ይላሉ ጌታቸው ኃይሌ። ኦሮሞዎች ላይ እንደ ሕዝብ ይህ ግፍ አልተፈጸመባቸውም። ይህ ኦሮሞዎች ዛሬ በሺህ በሚቆጠሩ አማሮች ላይ የሚፈጽሙት ወንጀል ነው። የአባ ባህሪ ስም ሲነሳ የሚበሳጩ የኦሮሞ ፖለቲከኞች በዛው አንጻር ጆሮአቸውን ጣል አድርገው የሚያዳምጡ የታሪክ ተማራማሪዎች አሉ። ብዙ የታወቁ የታሪክ ምሁራን ኢትዮጵያውያን፣ ኢጣሊያውያን፣ ጀርመኖች ወዘተ ስለ ኦሮሞች ጽፈዋል። ሁሉም ጥናታቸውን የመሰረቱት በአባ ባህሬ ዘናሁ ለጋላ ላይ ነው። ዶክተር መሐመድ ሐሰን የተባለ ሰው ባሳተመው መጽሐፍ ውስጥ አባ ባህሬንና ዘናሁ ለጋላን አባ ባህሬ ዘናሁ ለጋላ and its impact on Emperor Zedingle's war against the Oromo 1603 till 1604 በሚል ርዕስ ባንድ ሙሉ ምዕራፍ ተችቷቸዋል። የበሬቱማና የቦረን ልጆች ወደ ማህል ኢትዮጵያ ተመፍለሳቸው በፊት የነበረውን ታሪካቸውን የሚናገር ተጨባጭ ማስረጃ የለንም። የነዚህ ጎሳዎች ኢኮኖሚ ከብት ማርባት ላይ የተመሰረተ ስለሆነ ተከብት አርቢነት የተለየ ታሪክ ያላቸው አይመስለኝም ይላሉ ጌታቸው ኃይሌ። ወደ ማህል ኢትዮጵያ ሲፈልሱ የነባሩን የክርስቲያን ህይወትና ቅርስ ገዳ በሚባለው የጂሃድ ስርዓታቸው መንግስቱን ስላናጉትና የሀገሪቱን የጥንት ቅርስ ስላወደሙት ሊቃውንቱ የወረራ እርምጃቸውን በዝርዝር መዝግበውታል። ስለዚህ የበሬቱማና የቦረን ልጆች ታሪክ ተማናቸውም የኢትዮጵያ ነገድ ታሪክ ይበልጥ ተጽፏል። የኢትዮጵያ ታሪክ መጻፍ የተጀመረው ሌሎቹ ነገዶች አገሪቷን ተወረሱ በኋላ ስለሆነ የጥንቶቹ እንዴት እንደወረሷት የሚታወቅ ነገር የለም። ኦሮሞዎች ማህል ኢትዮጵያን የወረሱት የነባሩን ህዝብ ኢኮኖሚና የሀገሪቱን ቅርጽ እየደመሰሱ ቢሆንም በዘመነ መሳፍንት ተዳክማ የነበረችውን ኢትዮጵያ በማጠናከርና የስነ ጽሁፍ ቅርጿን በማዳበር ኦሮሞዎች ከፍተኛ አስተዋጽኦ አድርገዋል። የደራሲዎቻችንን ማንነት በስማቸው ማወቅ አይቻልም። ብቅል የገደለውን ብቅል ያነሳዋል ይባላል። ስጋታችን ብቅል የገደለውን ብቅል ይቀብረዋል እንዳይሆን ነው በማለት ጌታቸው ኃይሌ ያስጠነቅቁናል። ዛሬ የበረይቱማና የቦረን ልጆች ወራሲዎችን የሚሉ ፖለቲከኞችን ብሶት እንደማነበው ቅሬታቸው አገሪቱ እንደገና የተነሳችው በህዝብ ፍቃድ ሳይሆን በመሳሪያ ኃይል በመሆኑና መንግስቱም በነበረው ባህል በመቀጠሉ ነው። የመሳሪያው ኃይል ለገደላቸው እናት አባቶቻቸው አሁንም ሀዘን ላይ ተቀምጠዋል። የሐሰት ሐውልትም አቁመውላቸዋል። እነዚህ ልጆች ዛሬ የያዙትን ቦታ አባቶቻቸው ሲወሩ፣ የሰለጠነ መንግስት ሲያፈርሱ፣ ስለፈጁት ህዝብ፣ ስላጠፉት ቅርስ ሲነገር መስማት ግን አይፈልጉም። መስማት ቀርቶ ጥፋቱን መቀጠላቸው፣ ሰው መግደላቸው፣ ቤተ ክርስቲያን ማቃጠላቸውን ባቆሙ። የእነሱ አባቶች አገር ሲወሩ ያደረሱት ጥፋትና የራስ ጎበና ሰራዊት አገር ለማቅናት ባደረጉት ጦርነት የደረሰው ጥፋት በዓላማም በመጠንም አይወዳደርም ሲሉ ጌታቸው ኃይሌ ይገልጻሉ። የባህሉ ጉዳይም ቢሆን በገለልተኝነት ብናየው ሂደቱ አማራጭ አልነበረውም። ትልቁ ባህል ቋንቋ ነው። ግዕዝና አማርኛ የሀገሪቱ የበላይ ቋንቋዎች የሆኑት ተብዙ ዘመናት በፊት ነው። ተጥንት ጀምሮ በየትኛውም የኢትዮጵያ ክፍለ ሀገር ትምህርት ይሰጥ የነበረው በእነዚህ ቋንቋዎች ነበረ። የወረሴ ኦሮሞዎች የገዙት በአማርኛ ነው። የተንቤኑ አጼ ዮሐንስ የገዙት በአማርኛ ነው። የአጼ ሚኒሊክ ተራ ሲደርስ ይህ ባህል መቀጠል አልነበረበትም ማለት የገለልተኛ ፍርድ አይሆንም። አማራጭ የትምህርት ባህልም አልነበረም። ቀድሞ ጥያቄውም አልተነሳም። ዛሬስ? ዛሬ አብሮ ያለመኖር ጉዳይ ተነስቷል። የጥቂቶች ጥያቄ ተሆነ አንበረግግም። የሕዝብ ጥያቄ ተሆነ ከሕዝብ ጋር ግብ ግብ መፍጠሪያው ዘመን አልፏል። የሕዝብ ጥያቄ ተሆነና ኋላ ቀሮች ባንሆን ለፍቺው የሰርግ ያህል እንደግስለት ነበር። ግን ፍቺውና የጉርብትና ኑሮ ታብሮ መኖር የበለጠ ያስቸግራሉ። አብሮ ለመኖር የሚያዋጣው የስዊትዘርላንድ ሥርዓት መቅዳት ነው የሚሉ አሉ። ተሆነ የሚደገፍ ሐሳብ ነው። ግን ስዊትዘርላንድ አንደኛ 80 ቋንቋ የላትም። ሁለተኛም የፖለቲካ መሠረቷ ቋንቋ ሳይሆን የጋራ ታሪክና የጋራ እሴቶች ናቸው። እዛ ቋንቋ ተመግባቢያነት አልፎ ፖለቲካ ውስጥ አይገባም። ሦስተኛም ስዊትዘርላንድ የዜጎቿ ሁሉ አገር ናት። ማንም ማንንም በምንም ምክንያት ትውልድ ቦታው አያፈናቅልም። አራተኛ ሕዝቧ የኑሮ ነገር ገብቶታል። በተራቀቀ ባህል እንጂ በኋላ ቀሮች ባህል አይገዛም። የኦሮሞን ታሪክ ኦሮሞች እንጂ ደብተራ አይጽፈውም የሚሉ ልጆች፣ የዩኒቨርሲቲ ተማሪዎች ሳይቀሩ የአባ ባህሪን መጽሐፍ ተቃውመዋል። ያለነው እንዲህ ያለ ቅሬታ ዋጋ ተሰጥቶት በሚደመጥበት ዝቅተኛ ደረጃ ላይ መሆኑ ያሳዝናል ይላሉ ጌታቸው ኃይሌ። ኢትዮጵያን እንካፈል የሚለው አስተሳሰብ ሲገርመን ዕውቀትን እንካፈል እንካለል የሚለው መጣ። ማንኛውም ዕውቀት እንደ መብላት፣ እንደ መጠጣት፣ እንደ መተንፈስ የማንም ሰው ሙሉ መብት መሆኑን የማያውቁ ሰዎች በመሃላችን አሉ ማለት ነው። ይሄ እኮ የአሜሪካንን ታሪክ ፈረንሳዮች አይጽፉትም ተማለት የባሰ ድንቁርና ነው። ምክንያቱም አባ ባህሪ ኢትዮጵያዊ ነበሩ፣ የጻፉትም ኢትዮጵያውያን በሬቱማና ቦረን ታንድ ቦታ ወደ ሌላ ቦታ ሲፈልሱ በነባሩ ህብረተሰብ ላይ ያስከተሉትን ጉዳት ነው። ኦሮሞ አለቃ ተክለ ኢየሱስ ዋግጅራ የጻፉትን የጎጃም ታሪክ ጎጃሞች ታሪካችንን ሌሎች አይጽፉትም ብለው ያቃጥሉት። አባታዎቻችን እንደሚነግሩን ዕውቀትና ትምህርት የተለያዩ ናቸው። የተማረና መጽሐፍ አንድ ናቸው። በውስጣቸው ብዙ ጽድቅ ወይ እውነታ ፋክትስ ይዘዋል። አዋቂ የሚባለው ግን እነዚህ እውነታዎች አስተሳሰቡን ያስተካከሉለት ሰው ነው። አዋቂ ባስተሳሰቡ ሁሉ እውነታዎችን አይጋፋም፣ እንዳሉ ይቀበላቸዋል፣ ሕይወቱን ይመራባቸዋል። አዋቂ ያልሆነ ሰው አላዋቂ ሕይወቱን ሙሉ ተጽድቅ ወይ ተእውነታ ጋር ሲዋጋ ይኖራል። ሆኖም እውነታዎችን ሁሉ ወይም the reality on the ground ሊያውቃቸው እንጂ የጎሰኝነት ምሁራን ለምሳሌ ፕሮፌሰር መሳይ ከበደ እንደሚሉት ሊቀበሏቸው የሚገቡ አይደሉም። ፀሐይ ትወጣለች ትገባለች፣ ይህ የማንጋፋው የምንቀበለው ነገር ነው። አንዳንድ ጊዜ ታቃጥላለች፣ ይሄ ግን የምንጋፋው ጉዳይ ነው። ወደ ጥላ እንጠጋለን። የጣሊያን ፋሽስቶች ኢትዮጵያን መያዛቸው እውነት ነበር። ጀግኖቹ ያንን እውነታ ተጋፍተው ነጻነትን አውርሰውናል። የትግል ሁሉ መንስኤው እንዲህ ያለ ጉዳዮችን the reality on the ground መታገል ነው። አሻፈረኝ አልዳኝም ባይ በየጎራው ላይ የሚለውን ሸለላ የፈጠሩት ጎጂ ጽድቅን ወይም ፋክትን ነገሮችን አንቀበልም የሚሉ ጀግኖች ናቸው። ግንዛቤ ቾምንም መቀበል ቢኖር ጦርነቶች አይኖሩም ነበር። ንጉሳዊው አስተዳደር አይወድቅም ነበር። ደርግም እስካሁን በስልጣን ላይ ቆይ ነበር። የጎሳ ፖለቲከኞች አገሪቷን ስለከፋፈሏት አገሪቷን እንዳትከፋፈል መከፋፈሏን እንቀበል። ይህ አነጋገር ግልጽ ነው። ጎሰኝነቱ እውነት ጽድቅ ተሆነ ውሎ አድሯል ተብሎ አሜን አይባልለትም። እርግጥ ውሎ ማደሩ ጉዳት አስከትሏል። የኢትዮጵያ ልጆች ፖለቲካ ውስጥ አስገብተን ኋላ ቀርነታችንን ለዓለም አስመስክረንበታል፣ ኢትዮጵያን በዓለም ፊት አሳፍረናታል ይላሉ ጌታቸው ኃይሌ። ስለ ፖለቲካ ስንወያይ እኛ ራሳችን እኔ ማን ነኝ ሃይማኖቴ ምንድን ነው ማለት ብቻ ሳይሆን ሌሎችም ማንነታችንን ይነግሩን ጀምረዋል። ግን ይህን መልካም ግንዛቤ ወይም ሪያሊቲ ኦን ዘ ግራውንድ ነው ብለን አንቀበለው ውርደት ነው። ስለ ፖለቲካ ስንወያይ የሚፈለገው የፖለቲካ አስተያየታችን እንጂ የጎሳ የጾታ የሃይማኖት ማንነታችን ቦታ የለውም። እሱን በግጦሽ ለሚጣሉ እረኞችና ቤተ ጸሎት ለሚያቃጥሉ ሃይማኖተኞች እንተው። ደማችን ተተደበላለቀ ዘመናት አልፏል። የዘር መዝገብ በሌለበት አገር የዛሬውንና የትናንቱን ያስታውስን በእናቴ እንዲህ ነኝ በአያቴ እንዲህ ነበርኩ ማለት የሚጠቅመው የመዛመድ ሂደቱን ለማሳየት ብቻ ነው። ሂደቱን የጀመርነው አብረን መኖር የጀመርንበት ዕለት ነው በማለት ጌታቸው ኃይሌ እጅግ ጠቃሚ የሆነውን ጽሑፋቸውን ይቋጫሉ። አድማጮቻችን፣ እኛም የምሽቱን የዚህ ዝግጅት ክፍለ ጊዜ በዚህ እንዘጋለን። ቀጣዮቹን ዝግጅቶች በጥሞና እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አርማጮቻችን ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎችን እናስደምጣለን። በወያኔና በቤደም በባዕድን መካከል ከፍተኛ ንትርክና መከፋፈል መከሰቱ ከሀገር የደረሰን ዜና ገለጸ። በወያኔ የሴራ ድርጊት ምክንያትና የታላቋ ትግራይ የድንበር ወሰን ማካለል የቀሰቀሰው ውዝግብ ወደ ከረረ ጠብ ውስጥ እንዳስገባቸው የገለጹ ወገኖች የባዕድን ካድሬዎች በወያኔ ላይ ያሳዩት ተቃውሞ በጣም የከረረ እንደነበር ገልጸዋል። የወያኔ ተላላኪ የሆኑት የባዕድን ካድሬዎች በጓደኞቻቸው የጸረ ወያኔ አቋም ተደናግጠው የውስጥ ግምገማ እንዲደረግ በመጠየቅ በኦፒዲኦ ላይ በመደረግ ላይ ያለው ምንጠራ እንዲካሄድ ወያኔን ተማጽነዋል። ወያኔ ወልቃይትን የታላቋ ትግራይ አካል አድርጎ የመከለል ሁኔታ ከፍተኛ ተቃውሞ መደረሰበት በመሆኑ አዲስ የሰፈር አቅድ አውጥቶ መንቀሳቀሱና ቅማንቶች ነን የሚሉትን የትግራይ ተወላጆች አደራጅቶ በመቀለ ቢሮ ከፍቶ የሚያስራጨው የልዩነት ፕሮፓጋንዳ የብአዴን ካድሬዎችን ለከፋ ልዩነት ዳርጓቸዋል። ወያኔ በኦፒዲዮ አካዶች በኩል የገጠመው ፍጥጫና ተቃውሞ ከብአዴንም ጋር ግብግብ ላይ በመውደቁ ከመቼም ጊዜ በለጠ የአንድ ዘር አገዛዝ ባንባገነት ፈጥጦ መውጣቱ ግልጽ ሆኗል ያሉ ወገኖች ወያኔ ከወዳጆቹ ጋር የገባውን ትርክ ህልውናውን ለአደጋ አጋልጦታል ብለዋል። ከዚሁ በወያኔና በአጋሮች መካከል ስለተከሰተው ንትርክ ሳንወጣ ወያኔ በኦፒዲዮ አመራር ላይ በማካከል ላይ ያለው ምንጠራ ከሰሞኑ በማጠናከር አንድ የከፍተኛ አመራር ማባረሩን ይፋ አድርጓል። ባለፈው ሳምንት ለጸጥታ መደፍረስ ምክንያት ተጠያቂ ናቸው ያላቸውን ሁለት ከፍተኛ ባካዶች ማሰናበቱ ይታወሳል። አገሪቷ ውስጥ የተቀጣጠለውን የጸረ ወያኔ ትግል ችላ ብለውታል ያላቸውን በኦፒዲዮ ከፍተኛ አመራር ካስረው ወዲህ የሰሞኑ ተባራሪዎችን ደግሞ ለጊዜውም ቢሆን ለወያኔ ከሚያገለግሉበት የስራ መደባቸው እንዲገለሉ አድርጓቸዋል። ወያኔ በሽማግሌ የተማጸነ ሰላም ፈላጊ ነኝ ቢልም የኦፒዲዮ አመራሮች የጸጥታውን ሁኔታ ወያኔ በሚፈልገው ሁኔታ ሊያስተካክሉለት አለመቻላቸውም ወያኔዎችን ለብስጭት በመዳረጉ እርምጃ እንዲወስድ በሰጠው ትእዛዝ መሰረት ምንጠራው ቀጥሏል። ወያኔ በተከታታይ በሰጠው መግለጫ ብጥብጡ የተቀሰቀሰባቸው ስፍራዎች መበራከት በዋነኛነት የወያኔ ካድሬዎች ኃላፊነታቸውን አለመወጣታቸውን ሲልም ተደምጧል። ወያኔ ባለስልጣኑን ካባረረ በኋላ የኦፒዲዮን ካድሬዎች በሹምሹሩ ዙሪያና በቀጣው እርምጃ ግምገማ እንዲያደርጉ ስብሰባዎች ጠርቷል። ወያኔ የኮንዶሚኒየም ቤቶች ቆጠራ በማካሄድ ቤቶቹ ስላሉበት ሁኔታ ለመፈተሽ በሚል የጀመረው ቁጥጥር የተለያዩ ህገ ወጥ ሁኔታዎች የተመላበት እንደሆነ የውስጥ አዋቂዎች ገለጹ። 104,000 የኮንዶሚኒየም ቤቶችን ለመፈተሽ ያሰማራቸው 2500 ካድሬዎቹ በአንድ ሳምንቱ 35,000 ቤቶችን ፈትሸው ሪፖርቱን ማቅረባቸውንም አክሎ ገልጿል። በወያኔ የሙስና ባህል የተዋቀረው የአዲስ አበባ ቤቶች አስተዳደር ኤጀንሲ በደላላዎችና በወያኔ ባለስልጣናት ጥምር ቁጥጥር ስር የሚተዳደር በመሆኑ ብዙ ቤቶች ህገወጥ በሆነ መንገድ መሸጋገራቸውን የሚያረጋግጥ መረጃ በመገኘቱና ጉዳዩ በቀጥታ የወያኔ ባለስልጣን ስለሚመለከት የምርመራው ሪፖርት ይፋ እንዳያወጣ ተጽዕኖ እየተደረገ መሆኑንም የውስጥ አዋቂዎች አክለው ገልጸዋል። የወያኔ ባለስልጣናት የራሳቸው መዘመዶቻቸውና ወዳጆቻቸውን በአዲስ አበባ የማስፈር ተግባር የሚያካሄዱት በሚገነቡ ኮንዶሚኒየም ቤቶች ውስጥ እንዲገቡ በማድረግ በመሆኑ የቀረበው ዘገባ የሚመለከተው ወያኔን ብቻ ነው ያሉ ወገኖች የሪፖርቱ አቀራረብ አጀማመርም ወደ ወያኔ ስለሚጠቁም ጉዳዩ ተድበስብሶ እንደሚቀር ግምታቸውን ሰጥተዋል። ሰሞኑን በኢትዮጵያ የደቡብ ክልል ክፍለ ሀገር የሱርማ ብሔረሰብ አባላት በጸጥታ ኃይሎች እጅና እግራቸው በገመድ ታስሮ በተሽከርካሪ ላይ ሲጫኑ የሚያሳይ ምስሎች በማህበራዊ መገናኛ ብዙሃን ለእይታ በቅቷል። የተጫኑ በተሽከርካሪ የደቡብ ፖሊስ ንብረት በመሆኑም የሚጠቁሙ ሰሌዳ ያለው ሲሆን የጸጥታ ኃይሎች ግለሰቦቹን የፊጤ ሲያስሩ የሚያሳይ በመሆኑ በወያኔዎች ትእዛዝ እንደተከናወነ የአይን ምስክሮች ገልጸዋል። ለዚህ ግፍ የተጋለጡ ዜጎች መነሻ የሆነው ወያኔ የስኳር ተክል ማልማትን ፋብሪካ ለመስረት በኦሞ ሸለቆ ክልል ያሉት ነዋሪዎች በማፈናቀል ለኢንቨስተሮች ለመስጠት ያደረገው ዘመቻ ጋር የተከናወነ የማፈናቀል ስራ እንደሆነም የአይን ምስክሮች አክለው ገልጸዋል። ቀደም ባሉት ጊዜያቶች ይህ መሰል አሰቃቂ ተግባሮች ለምሳሌ በጋምቤላ፣ በሌሎች ስፍራዎች ለውጭ ባለ ሀብቶች እየቸበቸበ ዘረፋ ባካሄደባቸው ስፍራዎች ሁሉ የሚኖረው ነዋሪ እየተፈናቀለ ለስደትና ለአዋውሬ መጋለጡ አስመልክቶ የተለያዩ መረጃዎች መሰጠታቸው ይታወሳል። በተጨማሪም በጎንደር ዋልድባ በተባለ ስፍራ ታሪካዊና ታፍሮና ተከብሮ የነበረ ገዳም አፍርሶ መነኮሳቱን በማባረር የሸንኮራ ተክል ማልማት መጀመሩ ቀደም ሲል መገለጹም ይታወሳል። አሜሪካ በኢትዮጵያ ውስጥ ያለው የጸጥታ ሁኔታ መደፍረስ ለረሃቡን ሁኔታ ወደ ከፋ ደረጃ ሊያደርሰው ይችላል በሚል ስጋት እንዳላት ከሰሞኑ ገለጸች። ከዚሁ ጋር በማያያዝ ይህን ሁኔታ ግምት ውስጥ በማስገባት በመረጃ ማሰባሰብ ተግባር ላይ የሚሰማሩ 20 ባለሙያዎችን ወደ ኢትዮጵያ መላኳን ይፋ አድርጋለች። በመቀጠልም ኢትዮጵያ የክፍለ ዘመኑ ከባድ ድርቅ የገጠማት በመሆኗና እርዳታውን በበቂ ሁኔታ ስላልተሰበሰበ የአገሪቷን ጸጥታ አደገኛ ሁኔታ ላይ ጥሎታል ይላል የአሜሪካ መንግስት ሪፖርት። ሪፖርቱ መቀጠልም አሜሪካ ለድርቁ ከፍተኛ ድርሻ በመውሰድ እርዳታ ያለገሰች መሆኑን ገልጾ ሌሎች ለጋሾችም በአስቸኳይ የእርዳታ እጃቸውን ይዘርጉ ጠይቋል። የአሜሪካ መንግስት በማንኛውም ወቅትና ጊዜ በማንኛውም አገር ጣልቃ በመግባት የጉዳዩ ባለቤት የሆነውን አገዛዝ ተክታ የረሃብና የድርቅ ልመና ስታካሄድ ለመጀመሪያ ጊዜ ነው ያሉት ታዛቢዎች፣ በቴክኒክ ባለሟልነት ለማሰማራት ተላኩ የሚባሉት 20 አሜሪካውያኖች ተግባር የድርቁ ሁኔታ ከቁጥጥር ውጭ እንዳሁን የቴክኒክ ጥናት የሚያደርጉ ናቸው የሚለው ሽፋን ታማኝነት እንደሌለው ብዙዎቹ መስማሙበታል። በአንጻሩ በወያኔ ላይ የተነሳውን የህዝባዊ ቁጣ ሞኒተር የሚያደርጉ እንደሆኑና ቁጥራቸውን ከመቶ በላይ እንደሆኑም የውስጥ አዋቂዎች ገልጸዋል። በስቶክሆልም የአየርላንድ አየር መንገድ ሰራተኛ ከኢትዮጵያ ያረፈውን አይሮፕላን እቃዎች ሲያራግፉ በኮንቴይነር ባለፈው እሁድ ማለዳ በወጣትነት ዕድሜ ክልል ውስጥ የሚገኝ ኢትዮጵያዊ ማግኘታቸውን የአገሮቹ ጋዜጦች ይፋ አድርገዋል። ኢትዮጵያዊ በጥሩ የጤንነት ሁኔታ ላይ እንደሚገኝ የጠቀሱ ጋዜጦች ወጣቱ የጥገኝነት ጥያቄም እንዳቀረበ ገልጸዋል። የስቶክሆልም ፖሊስ ቃል አቀባይ መንገደኛው በሕይወት ለመቆየት የቻለው የነበረበት ኮንቴይነር ያልታፈነ በመሆኑ ነው ማለታቸውም ተሰምቷል። ስሙ ያልተጠቀሰው ኢትዮጵያዊ በመመልክ በኢትዮጵያ አየር መንገድ አውሮፕላን መግባት እንደቻለ የተሰጠ ማብራሪያ ባይኖርም እድሜው 26 እንደሆነም ተናግረዋል። የአውሮፕላኑ ከኢትዮጵያ ተነስቶ ስዊድን ከማረፉ በፊት በቪየና ለሰዓታት አርፎ እንደነበር ተጠቀሰ ሲሆን በአጠቃላይ የመጨረሻው ማረፊያው ለመድረስ 10 ሰዓት ከ25 ደቂቃዎች ተወስዶበታልም ብለዋል። ኮንቴይነሩ ከውጭ ጋር ተመጣጣኝ የሆነ አየር እንደነበረው በትክክል የሚያውቅ ሰው መሆን አለበት ሲሉ የፖሊስ ቃል አቀባይም ገልጸዋል። በነሐሴ ወር 2007 ዓ.ም የ24 ዓመት ኢትዮጵያዊ በተመሳሳይ መልክ ሻንጣ ውስጥ ተደብቆ በስዊድን በመግባት ጥገኝነት መጠየቁም አይዘነጋም። ግለሰቡ በአዲስ አበባ አየር መንገድ ሰራተኛ ሆኖ መናገሩም ይታወሳል። የስዊድን መንግስት በበኩሉ በሰጠው መግለጫ መንገደኛ ይህን በመሰለ ሁኔታ መውጣት መቻሉ የተቀነባበረና የጸጥታና የፍተሻ ሰራተኞች ተባባሪዎች ለመሆናቸው በግልጽ ያሳያል ብሏል። የአውሮፕላኑ መንገደኞች ደህንነት አስመልክቶ ለመወያየት የስዊድን መንግስት አንድ መልእክተኛ ወደ ኢትዮጵያ ለመላክ መወሰኑንም ተገልጿል። ዴንማርክ ዜጎቿ ከኢትዮጵያ ህጻናትን በማደጎነት እንዳይወስዱ አገደች። ዴንማርክ ይህንን አቋም የወሰደችው በወያኔ ካድሬዎች ቁጥጥር ስር ያለው በማደጎነት ወደ ውጭ ሀገር የሚላኩ ህጻናትን የሚያዋውለው ድርጅት ወላጆች የሌላቸውን ህጻናት ብቻ ሳይሆን የሚረዳው ወላጆች ያላቸውን በገንዘብ እያግባቡ እንደሚሰሩ ስለተደረሰበት መሆኑን የዴንማርክ መንግስት ገልጿል። በቅርቡ አንድ አጥኚ ቡድን ወደ ኢትዮጵያ ልኮ የተደረሰበትን መረጃ ለማረጋገጥ በተደረገ ጥናት በማደጎነት የሚንቀሳቀሱ ወኪል ድርጅቶች ህገወጥ በሆነ መንገድ ለመጠቀም ሲሉ ከወላጆች ገንዘብ ከመቀበል ልጆቻቸው የተሻለ ኑሮ ያገኛሉ በሚል ማግባቢያ ዘረፋ እንደሚያካሂዱ ገልጸዋል። ወያኔ ካድሬዎቹን ለማልበልጸግ ሲል የማደጎ ውክልናውን ተቋም በቁጥጥራቸው ስር አድርገው እንደሚሰሩ መረጃውን የሰበሰቡ የዳንማርካዊም ገልጸዋል። በመጨረሻም ግብጽ ከሰሞኑ የአባይን ግድብ አስመልክቶ ያላትን አቋም ገለጸች። በዋነኛነት ያቀረበችው ቅሬታ ከግድቡ ስራ ጋር የተያያዘው የውሃ ማከማቸት እቅድና ውሃውን በማጠራቀሚያው ስለሚከማችበት የጊዜ ሰሌዳ መሆኑን በግብጽ የባለስልጣኖች ግልጽ አድርገዋል። እስከዛ ድረስ የኃይል ማመንጫው ወደ መጠናቀቁ መቃረቡን የሚያረጋግጠው ለፍሳሹ ተጋሪ ወደ ሆኑት ሀገሮች የሚፈሰው ውሃ መቀነሱ ገና ባልተከሰተበት ሁኔታ ግብጽ ቅድሚያ ማስጠንቀቂያ ሰንዝራለች። ለዚህ ማስጠንቀቂያ ዋቢ ያደረገችው ከሳተላይት የተገኘ የፎቶግራፍ ማስረጃ መሰረት ሁለት ተርባይኖች የኤሌክትሪክ ኃይል ማምረት እንደሚጀምሩ ለማድረግ በማሰብ ግድቡን ውሃ ለመሙላት ኢትዮጵያ መዘጋጀቷን አሳይቷል በሚል ግምት የተወሰደ መሆኑም ገልጻለች። በመቀጠልም ግብጽ በሶስቱ ሀገሮች መካከል የተደረሰበትን ስምምነት መጥቀስ በግድቡ ላይ የሚደረገው የቴክኒክ ጥናት ተጠናቆ እስኪቀርብና ይህ ሁኔታ እስኪያገኝ ድረስ ግድቡ ውሃ መሙላት እንዳይጀምር የሚለው ውሳኔ መከበር አለበት ስትል አቋሟን ገልጻለች። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች ብዙ ይጠናቀቃሉ።
ወያኔ አንድም በብልሃት አንድም በጉልበት ወያኔዎች ለትግል በርሃ ገባን የሚሉበት ጊዜ የንጉሱ ሥርዓት ፈርሶ ኢትዮጵያ ወዴት እንደምትሄድ አይደለም የት ላይ እንደቆመች እንኳን በቅጡ ያላየበት ወቅት ስለነበር ለብሶት ዳርጎ ወደ ጫካ የሚያስገድ ቀርቶ ከተማ ተቀምጦ ለማክሮፍ የሚያበቃ በደል ነበር ለማለት አይቻልም። ስለሆነም ወያኔዎች በዛን ወቅት ለትግል የተነሱ ያጼ ዮሐንስን ቤተ መንግስት ይዘው የትግራይን መንግስት የመመስረት ልማቸውን ለማሳካት መንግስት አልባው ወቅት ምቹ ሆኖ ስለታያቸው ነበር። ቢዘገይም ካሰቡት በላይ ተሳክቶላቸዋል። ወያኔዎች ሀብለው ትግል ሲጀምሩ በሰነድ ያሰፈሩት ዓላማቸውም ሆነ አመሰራረታቸውን እድገትና ሂደታቸውን በቅርብ የሚያውቁ ሰዎች የሚሰጡት ምስክርነት ከሁሉም በላይ ደግሞ ኢትዮጵያን በጥቅል እየገዙ ነጻ አውጭ የሚለው ስማቸውን መለወጥ አለመቻላቸውና ተግባራቸው ሁሉ ጫካ የገቡበትን ዓላማም ሆነ የረጅም ጊዜ ዘላቂ ግባቸውን ቁልጭ አድርገው ያሳያሉ። ንጉሳዊው ሥርዓት ፈርሶ የመጪው ምንነትና እንዴትነት ባለየበት ሰዓት አጋጣሚው ባጭር ጊዜ ዓላማችንን ለማሳካት ያስችለናል በማለት ከከተማ ተጠራርተው በረሃ ቢወርዱም ያጭር ጊዜ ዓላማቸውን ለማሳካትም ሆነ ወደ ረጅም ጊዜ ግባቸው የሚያደርሳቸውን መንገድ ለማመቻቸት በጥልቀት አስበውና አቅደው የተነሱ ለመሆናቸው በብልሃትም በጉልበትም የፈጸሟቸው ተግባሮችና አሁንም ቀሪ ዓላማቸውን ለማሳካት እየሄዱበት ያለው መንገድ ይመሰክራል። 24 ዓመት አናሳዎቹ ብዙሃኑን ረግጠው እየገዙ ለመዝለቅ መቻላቸውም በራሱ ከመነሻው በጠንካራ መሰረት ላይ መቆማቸውን የሚያሳይ ነው። ምንም እሰጥ አገባ የማያስከትለውና እነርሱም ሊክዱት የማይችሉት አነሳሳቸው ለትግራይ መንግስትነት ነበር። ነገር ግን አጋጣሚው ለኢትዮጵያ መንግስትነት አበቃቸው። እነርሱ ግን መነሻ ዓላማቸውም ሆነ መድረሻ ግባቸው ይህ አይደለምና 24 ዓመት በስልጣን ላይ ሆነውም የኢትዮጵያ መንግስት ለመሆን አልቻሉ። የኢትዮጵያ መንግስትነት በመያዛቸው ምክንያት የዘገየው ግን ሊተውት ያልቻሉትና መቼ ተግባራዊ እንደሚሆን እነርሱም እርግጠኛ ያልሆኑበትን ዓላማቸውን ማመቻቸቱን ግን አንድም ቀን ችላ ብለው አያውቁ። ያ የደደቢት ጽንሰ ዓላማቸው በአስተማማኝ ተግባራዊ እንዲሆን ሁለት አበይት ነገሮችን ይፈልጋል። አንድ፣ ለሚመሰረተው የትግራይ መንግሥት ዘላቂነትና መረጋጋት ኢትዮጵያዊነት የሚባለው የአንድነት አስተሳሰብ መጥፋትና ኢትዮጵያ የተዳከመችና የተበታተነች ሀገር መሆን። ሁለት፣ አዲሱቱ ሀገር በሁለንተናዊ መልኳ ራሷን እንድትችል የቆዳ ስፋቷን ማስፋት፣ መሠረተ ልማቷን ማስፋፋት፣ የሕዝቡን ስነልቦና መለወጥ። ወያኔዎች ይህንን በብልሃትም ሆነ በጉልበት ተግባራዊ ማድረግ የጀመሩት ትግሉን ሀብለው ሲጀምሩ ነው። ገና ትግላቸው ሳይጠነክርና አቅማቸው ሳይደራጅ ሀገራዊ ዓላማና አደረጃጀት የነበራቸውን ድርጅቶች ኢላማ ማድረጋቸው በኢትዮጵያዊነት ላይ ላላቸው አመለካከት አንዱና ዋናው ማሳያ ነበር። ለዚህ ደግሞ በቀላሉ በኢሃፓና ኢዲዩ ላይ የፈጸሙትን ማስታወስ ይበቃል። ከዛም ከኢሃፓ በወጡ እንበለው በከዱ ወይንም ለወያኔ እጅ በሰጡ ሰዎች የተመሰረተውና የኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ይባል የነበረውን ፓርቲ ዓላማና ስም አስለውጠው ብሔር አማራ ዲሞክራሲያዊ ድርጅት እንዲባል ሲያደርጉት ሀገራዊ አስተሳሰብ ፈጽሞ እንዲጠፋ ታጥቀው የሚሰሩ ለመሆናቸው በቂ ማረጋገጫ ነበር። ልብ ያለው ብዙም አልነበረም እንጂ ብሔር ብሔረሰቦች ባለፉት ሥርዓት የተነፈጉትን የራስን ዕድል በራስ የመወሰን መብት ለማጎናጸፍ በሚል ልብ አማላይ ስብከት በየደረሱበት ምርኮኛውንም ወዶ ገቡንም እየሰበሰቡ አባልም አጋርም ያሏቸውን የጎሳ ድርጅቶች በመመስረት ለዓላማቸው ስኬት እንቅፋት ይሆናል ያሉትን ኢትዮጵያዊ አመለካከት የሚያጠፉበትን መንገድ ሲያመቻቹ ዓላማቸውን ጠንቅቀው የሚያውቁና የመሪዎቹን አኩይ ተግባር የተረዱ ሰዎች ሊከተል የሚችለውን ጥፋት ለማመላከት ቢሞክሩም ብዙ ከቁብ የቆጠሯቸው አልነበሩም። ይልቁንም በየጎሳቸው ተደራጁና የሽግግር መንግስቱ አካል ሆኑ የሚለውን ጥሪ ተቀብለው አያሌ ኢትዮጵያን ባጭር ጊዜ በርካታ የብሔር ብሔረሰቦች የጎሳ ድርጅቶች በመመስረት እያወቁም ይሁን ሳያውቁ የወያኔዎችን መንገድ አመቻቹላቸው። በደቡብ ብቻ በአንድ ጊዜ ከ15 በላይ ድርጅቶች መፈጠራቸውን እናስታውሳለን። አስገራሚ የነበረው ነገር በብሔራዊ ስሜት አቀንቃኝነት በሀገራዊ መፈክር አንጋቢነት ከዛም በላይ ባለም አቀፋዊ አጀንዳ አራማጅነት ይታወቁ የነበሩ ተላላቅ የተባሉ ሰዎች ሳይቀሩ የጉሳ ድርጅት መስርተው የሽግግሩ ፓርላማው ለመታየት መብቃታቸው ነበር። ይህ የኢትዮጵያዊነትን ብሎኮ እየገፈፉ የየጎሳውን ነጠላ ያለበሱ የማስጨፈር መላው በብዙ መልኩ የሰመረለት ወያኔ የሚዘፍኑትን ዘፈን ግጥምና ዜማ ሳይቀር እየሰጠ ሁሉንም በተናጠል ማዘፈን ቻለ። ይህም ብቻ አይደለም፣ ያለፈ ታሪክ እየመዘዘ ለእያንዳንዱ የቤት ሥራ በመስጠት የኢትዮጵያ ልጆች እርስ በርስ እንዲወጋገዙና ሆድና ጀርባ እንዲሆኑ ለማድረግ ቻለ። ወያኔዎች ይህን በማድረግ ፖለቲካዊ ዓላማቸውን ብቻ ሳይሆን የፖለቲካ መሠረታቸውን ለማጠናከር ያስቻላቸውን ኢኮኖሚያዊ ዕቅዳቸውንም አሳክተዋል። በድርጅት ከህወሓት በክልል ከትግራይ በስተቀር ሌሎች በተሰጣቸው አጀንዳ ተጠምደው በጎሳ ፖለቲካ ሰክረው እንወክለዋለን የሚሉትን አካባቢ እንኳን በንቃት ማየት ባለመቻላቸው በተለያዩ የሀገሪቱ ክፍሎች የነበሩና የወያኔን ቀልብ ያማለሉ ንብረቶች ያለምንም ተቃውሞና ሃይ ባይ የተቻለውን በቀን በጠራራ ፀሐይ ሌላው በሌሊት መብራት እያጠፋ ተጓጓዘ። በወያኔ ራስን እድል በራስ መወሰን ልብ አማላይ ስብከት ተታለውም ይሁን ከመጀመሪያው በውስጣቸው የነበረው የጎሰኝነት ስሜት አመች ጊዜ ሲያገኝ ፈንቅሏቸው ይሁን ባይታወቅም ድርጅት እየመሰረቱ በወያኔ ጎሰኝነት መስመር የገቡ ሰዎች አንዳንዶቹ ብዙም ሳይቆዩ ከሰሙ። እስከ ዛሬ የዘለቁትም ቢሆኑ ለወያኔ ከመጥቀማቸው ባሻገር ይህ ነው የሚባል ያስገኙት ፋይዳ የለም። ምንም ተባለ ምን ተደረገ ግን ኢትዮጵያዊነት እንዲህ እንደዋዛ የሚጠፋ ባለመሆኑ ወያኔ አጠፋሁት ብሎ እፎይ ማለት በጀመረ ማግስት መልሶ እያንሰራራ ይሄው እስከ ዛሬ እንቅልፍ እንደነሳው ይገኛል። ወያኔ ከደደቢት ሲነሳ ከነገበው 24 ዓመታትም ለተግባራዊነቱ እየሠራ ካለው ዘላቂና የረጅም ጊዜ ግቡ አንጻር ከኢትዮጵያዊነት ጋር ሊታረቅ የሚችል አይደለም። ኢትዮጵያዊነትም በየዘመናቱ ከውስጥም ከውጭም የተቃጣበትን አደጋ ሁሉ ተቋቁሞ ለመዝለቅ የቻለ መቼም ሆነ በማን የሚጠፋ አይደለም። ይህም ሆኖ ወያኔ በበረሃ ታጋይነቱም ሆነ በከተማ መንግሥትነቱ ዘመን የፈጸማቸው ተግባራት ሁሉ ኢትዮጵያዊነትን ማጥፋት እንዳላስቻሉት ከራሱ ተሞክሮ ትምህርት አግኝቶ ካኩይ ተግባሩ ሊገታ አልቻለም። በመሆኑም ጊዜ እየጠበቀ ለደደቢት ዓላማው ስኬት ሲል በብልሃትም በጉልበትም በሚፈጽመው ተግባር ሕዝብ እየተጎዳ ነው። ከዚህ ከማያባራ ጉዳት ለመዳን ሕዝቡ ያለው አማራጭ አንድ ነው። እሱም ከወያኔ አገዛዝ መገላገል አለያም ወያኔ መቼም በምንም ሊያጠፋው የማይችለውን ኢትዮጵያዊነት ለማጥፋት በየጊዜው በሚፈጽማቸው ኢሰብአዊ ተግባራት እየታሰሩ እየተደበደቡ እየተገደሉ ባንዱ ሲደርስ ሌላው እያለቀሰ ተራውን እየጠበቀ መኖር ሁለተኛው የሚመረጥ አማራጭ አይመስለኝም። ለኢትዮጵያ መንግስትነት መብቃት የደደቢቱ ዓላማውን ሊያስተወው ያልቻለው ወያኔ በኢትዮጵያ መንግስትነትም ስም የያዘውን ስልጣን የተነሳበት ዓላማ ለማሳካት የሚያስችለውን ምቹ ሁኔታ ለማመቻቸት መጠቀሚያ ማድረግ የጀመረው ገና ወንበሩ ላይ ሳይደላደል እንደነበር አለም የሚባል አይደለም። ይህንንም የቻለው በብልሃት በዚህ መንገድ ያልሆነለትን ደግሞ በጉልበት ተግባራዊ እያደረገ ከዛሬ ደርሷል። አሁንም ቀጥሏል። ወያኔ የደደቢት ውጥኑን ለማሳካት ከተጠቀመባቸው ብልሃቶች አንዱና ዋናው በማር የተለወሰ መርዝ የሆነው ፌዴራላዊ አወቃቀር ነው። የፌዴራል የመንግሥት ሥርዓትም ሆነ የመሬት አከላል የሃዳዊ ሥርዓት ደጋፊ ከሆኑ ሰዎች በስተቀር በአብዛኛው ሰው የማይደግፍ በመሆኑ ከወያኔ ላይ ሲታይ ለሀገርና ለሕዝብ በማሰብ የመረጠው በሚመስል ሁኔታ በኢትዮጵያ ተግባራዊ እንዲሆን በሕገ መንግሥት እንዲሰፍር ያደረገው ብዙም ተቃውሞ ሳይገጥመው ነበር። ፌዴራል አወቃቀርን የፈለገው የተነሳበትን ዓላማ ገቢራዊ ለማድረግ የሚያስፈልጉትን ነገሮች ለማሟያነት ብሎም ምቹ ሁኔታ ለመፍጠር በማለት እንጂ ለሀገርና ለሕዝብ አስቦ ባለመሆኑ አከላለሉ በቋንቋና በብሔረሰብ በጎሳ ላይ ብቻ ተመስርቶ የሚከናወን እንዲሆን የሚያደርግ ሕገ መንግሥት አጸደቀ። ይህ አወቃቀር የወያኔን ፍላጎት የሚያሳካ እንጂ በኢትዮጵያ ተግባራዊ የማይሆን ለመሆኑ የደቡብ ክልል የሚባለውን ማየት ብቻ ይበቃል። ፌዴራላዊ መንግሥትነትን ደግፈው ቋንቋንና ብሔርን መስፈርት ያደረገው አወቃቀር የተቃወሙ የመኖራቸውን ያህል ደጋፊዎችም ስላልታጡ የፌዴራል አወቃቀሩን በሕገ መንግሥት ለማስፈርም ሆነ ተግባራዊ ለማድረግ ወያኔ ብዙ አልተቸገረም። በመሆኑም በፋኖነት ዘመኑ የትግራይን የቆዳ ስፋት ለማስፋት በኃይል የያዛቸውን የጎንደርና የወሎ ቦታዎች በዚህ የሕገ መንግሥቱ አንቀጽ መሠረት ከማጽናቱ በተጨማሪ ሲጎመዥባቸው የነበሩ ለም መሬቶችን በሙሉ የትግራይ ክልል ብሎ ወደ ሰየመው ለመጠቅለል ቻለ። እንዲህ በብልሃት በሕገ መንግሥት ሽፋን ወደ ትግራይ የተከለሉ ዜጎች እኛ ጎንደሬ አማራ እንጂ ትግሬ አይደለንም ብለው ትግሬ ናችሁ ለመባላቸው የተጠቀሰባቸውን ሕገ መንግሥት ራሱኑ ለመከራከሪያነት ጠቅሰው ይህን መሰል ጉዳይ የማየት ሕገ መንግሥታዊ ሥልጣን ለተሰጠው የፌዴሬሽን ምክር ቤት አቤት እስከ ማለት ቢደርሱም ጩኸታቸው በተኩላ አደባባይ የበጋ ቤቱታ እንዲሉ ሆኗል። ሕገ መንግሥቱ ወያኔ ሲጠቀምበትና ሕዝብ ጥያቄ ሲያነሳ አፈጻጸሙ የተለያየ በመሆኑ ሕግ አለ ብለው በሕግ ተማምነው ከጎንደር አዲስ አበባ ዘልቀው አቤት ላሉ ወገኖች ለጥያቄያቸው መልስ ሊያገኝላቸው ቀርቶ ከጥቃት ሊታደጋቸው ባለመቻለው ዓላማና ፍላጎቱን በብልሃት ካልሆነም በጉልበት ተግባራዊ በሚያደርገው ወያኔ እየታደኑ ነው። ሕገ መንግሥቱ በተግባር የተጻፈበትን ወረቀትና ቀለም ያህል እንኳ ዋጋ የለውም የተባለውም እንዲህ በመሆኑ ነው። ወያኔ ዓላማውን ተፈጻሚ ለማድረግ አስቀድሞ በብልሃት፣ ብልሃቱ ካላዋጣ በጉልበት፣ ይሄ አልሆን ካለ ደግሞ በሕግ መሳሪያነት ጉልበት ከሥርዓት ይሉት ዘዴ የሚጠቀም በመሆኑ ከመነሻው ነገሮችን ለዚሁ ያመቻቻል። በመሆኑም ወደ ትግራይ ሊጠቀልላቸው ያሰባቸውን ቦታዎች አስመልክቶ በብልሃትም በጉልበትም ምን ማድረግ እንዳለበት ገና ደደቢት ሳለ ያሰበው ያቀደውና የተዘጋጀው ይህ ዕቅዱንም ነው በፋኖነት ዘመኑም ሆነ በመንግሥትነት ጊዜው ተግባራዊ ያደረገውና አሁንም እያደረገው ያለው። ከነዚህ ሥራዎች አንዱ ዋናው ከላይ የጠቀሰው የቋንቋና ብሔርን መሠረት ያደረገው የፌዴራል አወቃቀር ሲሆን፣ ሌላው ተቀናሽ ያላቸው ተጋዳላዮች ቦታው ላይ ማስፈር ነው። እነዚህ እነመለስን ቤተ መንግሥት በማድረስ ተልኳቸው የተጠናቀቀና ከታጋይነት ወደ ቀድሞ አራሽነታቸው እንዲመለሱ የተደረጉ ዜጎች በቦታው የሰፈሩት ከነጠመንጃቸው በመሆኑ የተሰጣቸውን ለም መሬት አርሰው ከሚያገኙት ጥቅም በላይ ለወያኔ የሚሰጡት ጥቅም ብዙ ነው። ወሰናችን ተከዜ ነው በማለት የሚያስቸግሩትን እያስፈራሩ ጸጥ ማሰኘት፣ በፍራቻ ለማይበገሩት ደግሞ ጠመንጃውን ሥራ ላይ ማዋል። ይህ ደግሞ ሰሞኑን በተካሄደ ሰልፍ ላይ የተሰሙት ታውቁናላችሁ፣ እናሳያችኋለን፣ ወዘተ መፈክሮች በቂ ገላጮች ናቸው። ሌላው የወያኔ እርምጃ ከተለያዩ የትግራይ አካባቢ ሰዎች በመውሰድ በወረራ በያዘው መሬት ላይ ማስፈሩ ነው። ተቃውሞ በርትቶ ትግሉ ገፍቶ በብልሃትም በጉልበትም የማይገታ ከሆነና ወያኔ በመጠባበቂያነት ወደሚያስበውና አስቀድሞ የተዘጋጀበት ወደሚመስለው ሕዝበ ውሳኔ ቢያመራ የተጋዳላዮቹን ሆነ የሰፋሪዎቹ ውሳኔ ምን እንደሚሆን የአደባባይ ምስጢር ነው። ከሀገር ጥቅም አንጻር ሳይሆን ከራሱ ዓላማ ስኬት አንጻር አርቆ የሚያስበውና የሚሠራው ወያኔ ልባማላዩን የፌዴራል ሥርዓት ለራሱ ዓላማ ማመቻቻ የተጠቀመበት በመሬት አከላል ብቻም አይደለም። አንድ ቀን መንግሥት ሊሆንባት የሚያዘጋጃትን ክልል በቀሪው የኢትዮጵያ ሀብት በሁለንተናዊ መልክ ለማሳደግም ተጠቅሞበታል። የፌዴራል ሥርዓት በሚፈቅደውና በሕገ መንግሥቱም ውስጥ በተጻፈው መሠረት ክልሎች ሙሉ ነጻነት ቢኖራቸው ዕቅዱን ገቢራዊ ማድረግ እንደማይችል ቀድሞውንም የተረዳውና የዘየደው ወያኔ በአደባባይ የብሔር ብሔረሰቦችን ሕዝቦች ራስን የማስተዳደር መብት እስከ መገንጠል ሕገ መንግሥታዊ ዕውቅና እንዳገኘ እየለፈፈ በተግባር ግን የየክልሎቹ ሹማምንት ስሙንና ወንበሩን ከመያዝ ያለፈ ሥልጣንም ነጻነትም እንዳይኖራቸው አድርጎ ያልተጻፈ አህዳዊ ሥርዓት እያራመደ የሁሉም ጠቅላይ ገዢ ራሱን አድርጎ ይሾማል፣ ይሽራል፣ ሀብት ይዘርፋል። ወያኔ ፍላጎቱን በብልሃት ለመፈጸም እንዲያስችለው በማር የተለወሰ መርዝ ሲያቀርብልን መርዙን ባለማየት ላኩ የዓላማው ስኬት ብዙዎች ተባባሪ ሆነዋል፣ ብዙዎችም በዝምታ ተመልክተዋል። ነገሮች ካለፉ በኋላ መርዙን በማየት የሚሰሙ ጮሆቶችም ሆኑ የሚደረጉ ትግሎች በብልሃት ያሳካውን በጉልበት ለማስጠበቅ በሚወስደው እርምጃ መስዋዕትነት እንጂ ድል ያስገኝ አልቻለም። ከቅርብ ጊዜ ወዲህ ግን የተለየ የሚመስል ነገር ይታያል። ወያኔ በማስተር ፕላን ስም በብልሃት ያሰበው የመሬት ወረራ የገጠመውን ተቃውሞ በጉልበት ሰጥ ለማድረግ ኢሰባዊ ተግባር ፈጽሞ አልሳካ ሲለው የለመደውን በሕግ ሽፋን ጉልበት ከስርዓቱ የመጠቀም አካሄድ ሞክሮ ውጤት ባለማግኘቱ ማስተር ፕላኑን ሰርዣለሁ ብሏል። ይህም ብሎ ግን በባለሥልጣኖች አንደበት የሚነገረውም ሆነ በነፍስ ገዳዮቻቸው የሚፈጸመው ድርጊት እንዲሁም ኦህዴድን በወያኔ ታማኞች ለማጠናከር የተያዘው እርምጃ ወያኔዎች እንዴት ያሰብነውን ማሳካት ያቅጠናል በሚል እልህ ውስጥ ያሉ መሆናቸውን የሚያሳይ ነው። በተመሳሳይ የአዲስ አበባ ታክሲ አሽከርካሪዎች ባካሄዱት የአንድ ቀን ሥራ ማቆም መንገድ ትራንስፖርት ያወጣውን ደንብ ለሶስት ወር አዘግይተነዋል የሚል ምላሽ ተሰምቷል። ጫካ ሆኖም ሆነ ቤተ መንግሥት ተቀምጦ የደደቢት ልሙን በብልሃትም በጉልበትም ተግባራዊ ሲያደርግ ለኖረው ወያኔ ማስተር ፕላኑን ሰርዣለሁ ማለቱ፣ የመንገድ ሥነ ሥርዓት ደንቡንም ተግባራዊነት ለሦስት ወር አራዝሜዋለሁ ማለቱ የሕዝብ ትግል ውጤት መሆኑ ባይካድም ወያኔ የባሕሪ ለውጥ አምጥቶ ነው ማለት ግን አይቻልም። እንዲህ በማሰብ መዘናጋት ከተፈጠረ ይህን ውጤት ያስገኘውን ትግል ማክሸፍ ታጋዮችንም ማስበላት ይሆናል። ወያኔ ከዓላማው ፍንክች ያለበት ጊዜ የለም። ቅንጅቶችን ከፀሐይ በታች ባለ ማናቸውም ጉዳይ ለመነጋገር ዝግጁ ነኝ ብሎ ትጥቃቸውን ወይም የሕዝብ ኃይል ካስፈታ በኋላ እኔ በመረጥኩት አጀንዳና በምለው መንገድ ብቻ ነው መነጋገር የሚቻለው ማለቱ የሚዘነጋ አይመስለኝም። ስለሆነም በብልሃትም በጉልበትም ያሰብነውን ከማሳካት ወደ ኋላ የማይለው ወያኔ ሸብረክ ያለ የሚመስለው ጊዜ ለመግዛት ሁኔታዎችን ለማመቻቸትና ወጥመዱን ለማጥበቅ እንደሆነ በመረዳት በማስመሰያ ድርጊቶች ሳይታለሉና ሳይዘናጉ ለተጨባጭ ለውጥ መታገል ያስፈልጋል። ወያኔ የደደቢት ልቡን ለማሳካት ብልሃትን ጉልበትን ከስርዓቱም እንደ ሁኔታው እያማረጠም እያደባለቀም እንደሚጠቀመው ሁሉ በለውጥ ኃይሉ በኩል ለትግሉ ከግብ መድረስ አንድና አንድ መንገድና አማራጭ ብቻ የሚጠቀም ሳይሆን መስዋዕትነቱን ቀላል፣ ድሉን ቅርብ ሊያደርጉ የሚችሉ ግንባር ቀደም ታጋዮችን ከአደጋ የሚከልሉ ወያኔ ጉያ ውስጥ እሳት ማቀጣጠል የሚያስችሉ አማራጭ ስልቶችንና ተግባራዊ የማድረጊያ መንገዶችን መተለም ያስፈልጋል። በወያኔ ብልሃት መበለጥ፣ በጉልበት ለሚያደርገው መንበርከክ፣ በሕግ ሽፋን በሚፈጽመው ውንብድና መታለል እንግዲህ ያበቃ ይመስላል። ቢሆንም ግን ወያኔ እስካሁን ካጠፋው ይልቅ ወደፊት ሊያጠፋው የሚችለው ለበለጠ ተጠያቂነት እንደሚዳርገው ተረድቶ እርቅ የሚፈልግ አድራጎቴን ሕዝብ አልወደደውም ብሎ ከደደቢት ልሙ የሚላቀቅ ሳይሆን ሸብረክ ያለ እየመሰለ የሕዝብን ጥያቄ ተቀብያለሁ እያለ በብልሃትም በጉልበትም ዓላማውን ተግባራዊ ለማድረግ ከጥፋት የማይመለስ በመሆኑ ከነጻነት ወዲህ ማዶ የሚኖር መዘናጋት ተራ በተራ መብላትን ያስከትላል።
Yet a casual ceremony, yet a good do the time. ሳለች የዘላለም ኗሪ ትዝታ ብቻ ነች የዘላለም ኗሪ ትዝታ ብቻ ነች የዘላለም ኗሪ ትዝታ ብቻ ነች
የኢትዮጵያ ሕዝብ ጣፈንታ በውጭ መንግስታቶች እጅ ላይ ወድቋል። ትውልድና ሀገር ያመከነ ያለው የትግራይ ወያኔ አገዛዝ ወደ ውድቀቱ እየተደረደረ ነው የሚለው አባባል በብዙ ይናፈሳል። ሀገርና ትውልድ እየገደለ ያለው አገዛዝ አራዊተ ሕገ መንግስት ከደነገገልን ወዲህ እንደሁን ዘመን ከህልውናው አጋሮቹ ተቃውሞ አጋጥሞት አያውቅም። ባግራችን ሰፍኖ ከነበሩት አገዛዞች መካከል ፍጻሜያቸው ያገሪቷን ህልውና ወደ ከፋ መዳረሻ ያገፋ ወያኔ ብቻ ነው። ወያኔ አገሪቷን ወደ ደም ውቅያኖስ ገፍቷታል። ቀጣዩ ያገሪቷ ድል በተቋጠረው የምሬት ጽንስ ፖለቲካዊ ሽግግር ይመጣል የሚለው ተስፋ የሚያደበዝዙ ሁኔታዎች እንዳሉም ለመረዳት ይቻላል። ወያኔ የመበታተን ጥርጊያ መንገዱን ካበጀልን ወዲህ የተለያዩ ጸረ ኢትዮጵያ አቋም ያላቸው አገሮች የወያኔ ፍጹም ወዳጅ በመሆን የብተናው ፖለቲካ እንዲቀጥልበት ሲያበረታቱት ቆይተዋል። የማንነት ጥያቄያችን ማራገብ፣ የብሔራዊ ቋንቋ እንድናጣ መደረግ፣ የሚፈርሰው ማህበራዊ ስሌት፣ የሚናደው ሀገራዊ ማንነት ህልውናችንን ከገደሉ ጠርዝ ያቆሙ ክስተቶች ሲሆኑ በቀጣዩ ያንድ አገር ብሔራዊ አንድነትና ፍቅር ለመቦርቦር መንገዱን ከፍቷል። አውራው ፓርቲ ወያኔና አጋሮቹ መካከለ ደረሰባቸው መከፋፈል በቀጣዩ ሥርዓታዊ ውድቀትን ሊያስከትል እንደሚችል አጠያያቂ አይደለም። ለጊዜውም ቢሆን ባለብረት እጅ ወያኔ አብረው ከሱ ጋር የሚጠፉትን ጥቅመኞች አሰባስቦ አገዛዙን ለማሰንበት ቢንገዳገድም ስር መሰረቱ ግን ተናግቷል። ወያኔ በጥርነፋ ሳር ቅጠሉን አደራጅቻለሁ ቢልም ዛሬ ከድተውታል። ጥርናፊና ተጠርናፊ በሚል ግዳጅና ስልት አንድ ለአምስት በማስተሳሰር የቀየሰው ስልት ግዙፍ የሆነ ቁመና ያለው ድርጅት በማዋቀር የአገሪቷን አንጡራ ሀብት ለጥቅም ተገዢዎች በመበተን የዜጎችን ስነ ልቦና በተጽዕኖና በፍርሃት ውስጥ በማስገባት ያቆላለፈበት ስልቱ ተሰባብሯል። እንዲያም ሆኖ በዚህ ቀውስ የሚንገላወደው አገዛዝ ከናስከፊው አምባገነን ባህሪው እንዲቀጥል የወያኔ ወዳጅ መንግስታቶች ይፈልጋሉ። የዛኑ ያህል ደግሞ ከወያኔ ጋር ትንቅንቅ ላይ ነን ከሚሉትም መካከል መርጠው በጉያቸው አቅፈው የያዟቸው የተለያዩ የአንድነት ጸር የሆኑ ድርጅቶችን አበራክተዋል። በተቀዳሚ አገዛዙን ስልጣን ላይ ካቆናጠጡት ድርጅቶች አንዱ ኦነግና በዳያስፖራው ተመሠረትኩ የሚለው ግንቦት ሰባት በጸረ ኢትዮጵያ ኃይሎች ቡራኬ ከተቀበሉ ሰንብተዋል። በዋነኛነት ሀገሪቷን የሚያሽከረክራት ወያኔ ከአጋሮቹ ጋር የገባው ውጥረት ህልውናውን አጠያያቂ በማድረጉ ከመቼውም ጊዜ በበለጠ አዲስ አጋር ፍለጋ ላይ ነው። ለ25 ዓመታት አቀማጥለው ያስቀመጡት ምዕራባውያን የመልካም አስተዳደርና የዲሞክራሲያዊ ስርዓት መስፋፋትን ለማበረታታት በሚል ሽፋን የሚከተሉት ፖሊሲ ኢኮኖሚያዊና ፖለቲካዊ ጥቅሞቻቸው ባለበት እንዲቀጥል የታሰበ በመሆኑ ሰብአዊ ይታቸው ሩቆባቸዋል። የኢትዮጵያን ሉዓላዊነትን የማስጠበቅ አሻንጉሊት አገዛዝ ስላገኙና አገሪቷ የማንም መፈንጫ ሆና ተመቻችታ ስለተቀመጠችላቸው ማንኛውንም ድርድርና መፍትሄ ያረፈው ወያኔ የሚሰነብትበትን ሁኔታ ማመቻቸት ነው። በመሆኑም በቀላሉ ሊጋልቧቸው የሚችሉትን በኢትዮጵያ ሕዝብ ፊት ብሔራዊ ክብርና ታማኝነት የሌላቸውን በወያኔ አምሳያ ጠፍጥፎ ማቅረቡ ዋነኛው ተግባራቸው የሆነ መታየት ከጀመረ ውሎ አድሯል። ምዕራባውያን ዓለምን በአምሳያቸው ቀርጸው ሲንቀሳቀሱ እፍኝ ለማይሞሉ ታዛዥ አሽከሮቻቸውና ከሃዲዎች ገደብ የለሽ መብትና ሥልጣን አለ ተቀናቃኝ እንዲይዙ በማድረግ እንደሆነ ባለማችን ዙሪያ የምናየው ሐቅ ነው። ምዕራባውያን በተለያዩ ወቅቶች ሁለት መስፈርቶችን ከጥቅማቸው ጋር በማቆላለፍ ይሰራሉ። ከጥቅማቸው አንጻር የሚወዷቸውንና ከመዳፋቸው ያልወጡትን አምባገነኖች ለመገሰጽ ወይንም ለማስፈራራት ሲቃጣቸው በዋና ከተማዎቻቸው የደካማ ድርጅቶችን ተወካዮች ያንሸራሽራሉ። በሌላኛው በኩል ደግሞ ሕዝባዊ ቁጣ ገንፍሎ ሰው በላው አገዛዝ ለመሰንበት የሚቸገር ከሆነ ከመቅጽበት ተተኪ ሊሆኑ የሚችሉትን አሰልጥነው በአደባባይ ያወጧቸዋል። የኢትዮጵያ ሁኔታ እያስመሰከረ ያለው ሁኔታ ይህን ጉዳይ ነው። የቅዝቃዛው ጦርነት ተብሎ በሚጠራው የሁለት ዓለም ፍጥጫ መባቻ ላይ አሜሪካኖችና እንግሊዞች አሳድገውና አሰልጥነው ለሥልጣን ያበቁት ወያኔ ገደብ የለሽ ድጋፍ በመስጠት የተቃዋሚዎች ድምፅ ባዶ ሜዳ ላይ እንዲቀር ሲደረግ ከቆየ በኋላ ከአሜሪካ ምድርም ሆነ ወያኔን ለመጣል ፊልሚያ ላይ ነን የሚሉ ድርጅቶች በቪኦኤ እየተስተናገዱ ነው። በምዕራባውያን ዐይን ወያኔ እንደ ዩጋንዳው ኢዳሚን ጨፍጫፊ፣ እንደ ሞቡቱ የአገር ሀብት ዘራፊ መሆኑን በማውሳት ተጽዕኖ ሊያሳድሩ በሚችሉ ሚዲያዎች፣ ታዋቂ ሰዎችና ፖለቲከኞች አንደበት መነገር ከጀመረ ሰንብቷል። ይህ ሁሉ የምዕራባውያን እይታ ለውጥ ማፈግፈግ ጉዞውን ባያጠናቅቅም እየተካሄደ ያለው እንቆቅልሽ መፍቻው ጊዜ የተቃረበ ይመስላል። ዛሬ ምዕራባውያን ከወያኔ ጋር ሊያደራድሯቸው የሚዳዳቸው ድርጅቶች ከወያኔ በተሻለ ሁኔታ ታማኝ ለመሆን መሪዎቻቸው በዓለም እየዞሩ ነው። ቀደም ሲል የነ ሌንጮ ለታ ለወያኔ አቅርቦታል የተባለው ደብዳቤ ዘመናዊ ፌዴራሊዝም ለመመስረት አብረን እንስራ በሚል የተጠቃለለ ጥሪ ካቀረበ ወዲህ ምስጋና ቀርቦለታል። ሌላው የኦነግ መሪ ዳውድ ኢብሳ ለተባበሩት መንግስታት ዋና ጸሐፊ ለባንኪሙን በጻፈው መልእክት ላይ የኦሮሞን ጻነት ግንባር የኦሮሞን ህዝብ ከኢትዮጵያ ቅኝ ግዛት ለማውጣት የጀመርነውን ትግል ለመምራት የተቋቋመ ድርጅት እንደሆነና ከኢትዮጵያ አገዛዝ ነጻ ለመውጣት መታገልና ራስን ከውጭ ወራሪ ኃይል ለመከላከል የሚደረግ ትግል ባለም አቀፍ ማህበረሰብ ተቀባይ በመሆኑ የገዛ ድልን በራሴ መወሰን መብታችንን ለማስጠበቅ የጀመርነው ትግል በሚል አቤቱታውን አቅርቧል። ለኦጋዴን ህዝብ ተጠሪነታቸውን አላንዳች አፍረት የሚያስተጋቡት ሄርማን ኮሆን ደግሞ በበኩላቸው የአሜሪካ መንግሥት በኢትዮጵያ ላይ የምትከተለውን ፖሊሲ ትፈትሽ ሲሉ ማሳሰቢያ ሰጥተዋል። ባጭሩ ኦጋዴን እንደ አንድ አገር ሆና እንድትፈጠር መሰናዶ ይጀምር ብለዋል። በኢትዮጵያ ሕዝብ ህልውና ዙሪያ ከወያኔ ጋር በመደራደር ላይ ያሉት እነዚህ ጸረ ኢትዮጵያ ኃይሎች ናቸው። በዚች አገር ዝምታዊና አዝጋሚ ሞት ፊት ቆመን የምናየው ሐቅ የኢትዮጵያ ሕዝብና የአገሪቷ ህልውና ዕጣ ፈንታ የተያዘው በውጭ አገር መንግሥታት እጅ መሆኑን ነው። የፍትሕ መርካቡ አጸያፊ ርክስና ምክንያት የሚከሰተው መዘዝ ጉልህ የሆነ መጥቷል። ህልውናዋ ከገደሉ ጠርዝ ላይ ስለ ቆሙና ወደ መዓቱ ወቅት መቃረቧን የአሜሪካ መንግሥት ስቴት ዲፓርትመንት ጨምሮ ቁጥራቸው የበዛ የሰብአዊ መብት ተሟጋቾች ድርጅቶች እየዘገቡት ነው። የአውሮፓ ኅብረትም ይህንኑ ፈለግ በመከተል በወያኔ ገመና ላይ አዲስ ልባስ ለማልበስ በሙከራ ላይ ናቸው። አገሪቷ የጦር ቀጠና የበዛባት መሆኗና የርኅራኄ አልባ ጭፍጨፋም እየተካሄደ በመሆኑ ለወያኔ ገመና አላባሽ እያፈላለጉለት ነው። ይህ ማላበሻ ከኢትዮጵያነት ያፈነገጠና ቋንቋ ተኮር ፌደራሊዝሙ ባለበት እንዲቀጥልና የክልሎች ድንበር አሰማመር ላይ ያረፈ እንዲሆንም ጽኑ ፍላጎት አላቸው። ምራባያን ለአገር ፍቅርና ለፍትህ ለኩልነት ለአንድነትና ለዲሞክራሲ በጋራ ለመኖር የምንችልበትን አገር በጋሪዮች ለመፍጠር በሚያስችለን ትግል ዙሪያ ከበባ በማድረግ እንቅፋት በመሆን እንዳንድ ዜጋ አስበን በአንድነትና በፍትህ ላይ ቆመን የጋራ ጥቅም ለማስከበር የቆመውን የኢትዮጵያዊነት መንፈስ በውይይት መድረክ ላይ አያስቀምጡ። አንድነቷን በቀናይነት የሚያዩ ኃይሎች ሁሉ የጋራ ህልውናችን ላይ ሴራ አራማጆች ይስተናገዱበታል። ይህ የሆነበት ምክንያት የአንድነት ኃይል ነኝ የሚለው ወገን አናሳና አፍራሽ ኃይሎች ጋር በመቅረብ የማባበል ፖለቲካው ስለተዘፈቀ ነው። በኢትዮጵያነት ስም ተደራጅተናል የሚሉ በድብስብስ አቋማቸው የጸረ ኢትዮጵያ ቡድኖችን እሽሩሩ ስለሚሉና በኪሳራ ፖለቲካው ስለሚመላለሱ ነው። በመሆኑም የኢትዮጵያ መጻኢ ዕድል የዛሬ 25 ዓመት በለንደን ላይ ኢትዮጵያዊነትን ጨርሶ ባገለለና በባዕዳን ኃይሎች አቀነባባሪነትና አስተባባሪነት አማካይነት የአገሪቷን ብሔራዊ ክብርና ጥቅም አሳልፈው ለመስጠት ሁኔታው የገጠመላቸው ዛሬም ታሪክ ራሷን ትደግማለች ነውና በአዲሱ የመፍትሄ ፍለጋ ዙሪያ ኢትዮጵያዊነት አንድ አገር፣ አንድ ሕዝብ፣ አንድ ሰንደቅ ዓላማ ከምዕራባውያን ዓይን እንዲገለል መገፋቱ ወደ ቀጣዩ ዙሪት እንድንሸጋገር የሁላችን መጥፊያ የሆነውን መፍትሄ ጀባሊሉን ተዘጋጅተዋል። ፖለቲካ የራሱ የሆነ ፊትና ኋላ ገጽታ አለው። ፖለቲካ ተመልካችና ታዛቢ ባለበት የቲያትር መድረክ ላይ እንደሚቀርብ የፊት ለፊት ትዕይንት ይመስላል። ይህ የፊት ለፊት ትዕይንት ብዙውን ጊዜ ከተመልካች ድብቅ ሆኖ ከመጋረጃ ጀርባ የሚካሄደውን ሆን ብሎ ማሳሳቻና ማዘናጊያ ሊሆን እንደሚችል ብዙ አዋቂዎች ይጠቁማሉ። ስለዚህ በቀደምቱ ጊዜያቶች በኢትዮጵያ ሕዝብ ጀርባ ተቀምሮ የቀረበ ሴራ አገሪቷ እንድትቀበል ጫና የተደረገባት ሁኔታ ዛሬም በአገራችን የጸረ ኢትዮጵያ ኃይሎች ሴራ የመደጋገም ተጨባጭ ባህሪ የምናይበት ወቅት ላይ ደርሰናል። ወያኔና አንዳንድ ተቃዋሚዎች ነን የሚሉ በከረረ ፕሮፓጋንዳ ተጠምደው የመጠፋፋት ዛቻ ቢያሰሙም ከሕዝብ በስተጀርባ ሀገርን በሚያበክን ሴራ ውስጥ እንዳሉ አንዳንድ ምልክቶች እየተከሰቱ ነው። ይሁንና ከድርድሩ በስተጀርባ ያለውን እንቆቅልሽ ለመፍታት ጊዜ የሚጠይቅ ቢሆንም ኦነግ፣ ወያኔና ግንቦት ሰባት በአደራዳሪዎቻቸው አዲስ ሕገ መንግሥታዊ ሥልጣን የሚያውጁበት ቀን ሩቅ አይደለም። ወያኔ ሊተርፍ የሚችለው ወዳጅ መንግሥታቶቹ በብራስልስና በዋሽንግተን ጀምረውታል በሚባለው ድርድር ብቻ ነው። ምንጮች እንዳረጋገጡት ከሆነ ዋናው ተደራዳሪ የግንቦት ሰባት መሪ ተቀማጭነታቸውን ብራስልስ በማድረግ ቀጣዩን ድርድር ከወዳጆቻቸው ጋር እያሰናዱ ለመሆኑ መረጃዎች ይጠቁማሉ። በምዕራባውያን ዓይን የዚህ ድርድር ሎተሪ የወጣላቸው ኦነግና ግንቦት ሰባት ብሔራዊ ስሜትን የጣሉና ለባዕዳን መሳሪያ እንዲሆኑ የተገዙ ናቸው። የፖለቲካ ጎሰኝነት አገራችንን ከትርምስ አያድናትም። የእነዚህ ሁለት ቡድኖች እይታ ከወያኔ ፍልስፍና ጋር ተወራራሽነት ስላለው የምዕራቡ ዓለም የወያኔ አማራጭ ወይንም ወያኔን አጅበው ሥልጣን ተጋሪ አድርጎ አገዛዙን ለማሰንበት እየተገበያያቸው ነው። ኢትዮጵያዊነት ይህን ጭብጥ ሐቅ በማንሳት በሕዝቡ ዘንድ በሚገባ ሰርጾ እንዲገባና ያልጠረጠረ ተመነጠረ እንዲሉ እውነታውን ማስረዳት ይጠበቅበታል። ከመጋረጃ ጀርባ ፖለቲካውን በአሽከርካሪነት የሚያዞሩት ጸረ ኢትዮጵያ ኃይሎችንና ቡድኖች ለይቶ መረዳት የነገይቷ ኢትዮጵያ መጻኢ ዕድል በኢትዮጵያውያን እጅ አዎንታዊ ተጽዕኖ ስላለው የኢትዮጵያውያን የቤት ሥራችን እንድናጠናቀቅ ጥሪ እናስተላልፋለን። ድል ለኢትዮጵያ ሕዝብ።
ደግፋው ደግፋው ይክነት ያየ የራበ ሰውን ደንሁ ደን 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 ማሪያቱ ሐምሳት
አድማጮቻችን የዛሬውን የመጋቢት 4 2008 ዓመተ ምህረት ወይም የማርች 13 2016 ስርጭት ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ንጉሡ ታምራት፣ ተኮላ ወርቁና እኔ ሞርቁ ሞላ። መልካም ሳምንት ደህና ቆዩልን ይላል። በዚሁ እንሰናበታችኋለን። ቸሪክ ተመን ደላ ኢትዮጵያ ህዝብ
I'm not a man. Show one day.